ለእስራኤል ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሲኒዮስ ካርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በጌታ የተወደዳችሁ አድማጮቻችን እንደምን አመሻችሁ። እግዚአብሔር ይክበር ይመስገን። ዛሬም የርሱ ፈቃድ ሆነና ኖ የመጻፈዩ ጥናታችንን ይዘንላችሁ ቀርበናል። ዛሬ ተከታታዩን የዮብ መጽሐፍ ስናጠና ዮብ ምዕራፍ 22ንና ከፊሉን የምዕራፍ 23ን ትምህርት አብረን እንመለከታለን። አዎ እግዚአብሔር ኃይለኛ እንደሆነ በዚህ ውስጥ ተመልክተናል። ዮብ ምን እንደሆነ ደግሞ በሕይወቱ ምን እንደተላለፈ መካሪዎቹም ደግሞ ምን አይነት ሰዎች እንደነበሩ አንድ በአንድ ተመልክተናል። ዛሬም ይህንኑ ደግሞ በመከተል እንመለከታለን። እግዚአብሔር ከዮብ መጽሐፍ ለኔና ለናንተ የሚረባን ትምህርት ይሰጠናል። ልባችንን አዘጋጅተን ወደ ጸጋው ዙፋን እንቅረብ። ኃይለኛ ነው ጌታ። እስቲ እንዲን በል ያብይር ክብርና ምስጋና ይገባል። ጠላታችንን የሚረታ ጠላታችንን ከግራችን በታች የሚያደርግ እግዚአብሔር አምላክ ነው። እንደርሱ ያለ ማን አለ? እግዚአብሔር እኔና እናንተን ሌት ተቀን በመውጣት በመግባታችን ከአይኖቹ ይታሳርቀን ይጠባበቀናል። በገጠመን ክፉ ነገር ሁሉ እግዚአብሔር ደግሞ መርቻ መሳሪያችን ሆኖ ይመራናል። በርሱ ሁሉን ድል እንነሳለን። እግዚአብሔር ለዘላለም ይክበር ይመስገን። እንግዲህ በዛሬው ምሽት ክፍለ ጊዜ ጥናታችን የምንመለከተውን የመጽሐፈ ኢዮብ ትምህርት ከመጀመራችን በፊት እስቲ እግዚአብሔርን እናመስግን። ጌታችን ሆይ በሕይወታችን ዘመን ሁሉ አንተ ከኛ ጋር ስለሆንክ ስለምትመራን ድንቅ ሥራንም ደግሞ ስለምታስተምርና ስለምታሳየን እጅግ አድርገን እናመሰግናለን። አቤቱ አምላካችንና ጌታችን ሆይ እንዳንተ ለሰው ልጅ የሚመች ማን ነው? እናት እንኳን ለልጇ የማትመችበት ጊዜ አለ። ወላጆች፣ ዘመዶች፣ ጓደኞች በሚርቁን ጊዜ ሁሉ አንተ ግን ከኛ ሳትለይ ተጠግተ እግዚአብሔር ሆይ ታጽናናናለ። በእውነት በቅንነት በትርህ ደግሞ ትመራናለ። እግዚአብሔር ሆይ እንዳንተ ያለ ማን ነው? ፈቃድህን ለሚወዱ አቤቱ ያንተን የእውነት ለሚወዱ ምንኛ ታላቅ አምላክ ነህ፣ በረከት ነህ። ጌታ እግዚአብሔር አምላካችን ሆይ ስምህ ለዘላለም ይክበር ይመስገን። ጠላት በሩን ከፍቶ በዚህ ግቡ፣ በዚህ ውደቁ፣ በዚህ ተነሱ ሲለን አንተ ደግሞ ከዚህ ከጠላት ጡጫ ትታደገናል። በልጅ በጌታ በኢየሱስ ክርስቶስ እነሆ አንተ ድንቅን ነገር አድርገ ከዚህ ከጨለማ ሕይወት ታድገናልና ክብር ተመስገን። በዚህች ምሽት ደግሞ ከዚህ ከመጽሐፈ ኢዮብ የምንማረውን ቃል እግዚአብሔር ሆይ ባርክልን። አንተ ለሰው ልጆች ደግሞ መገለጥን ሰማያዊውን ዕውቀትም ደግሞ ካልሰጠ ከንቱ መለፍለፍ ይሆናልና አቤቱ እግዚአብሔር አባታችን ሆይ የሚያስተምረንን መንፈስ ቅዱስ ከጸባዖት ላክልን። በምንሰማውነት ደግሞ መኖር መመላለስ እንድንችል እርዳን። ወተት ከመጋት አጥንት ወደ መቆርጠሙ ደረጃ ደግሞ እንድታደርሰን እንለምንሃለን። በመድኃኒታችንና በጌታችን በኢየሱስ ክርስቶስ ያው ስም ስትል ስማን። አሜን። ክብሯን አድማጮች ከምዕራፋያ ሶፋር ያደረገውን ሁለተኛውን ንግግር ከምዕራፋያ አንድ ደግሞ ስድስተኛውን የኢዮብን መልስና ይሁም ከመጻፈ ኢዮብ ምዕራፍ 22 ደግሞ ስለ ኤልፋዝ ሶስተኛ ንግግር መመልከታችን የሚታወስ ነው። ዛሬም የኤልፋዝን ሶስተኛ ንግግር ቀጣይ ይዘንላችሁ ቀርበናልና መጽሐፍ ቅዱሶቻችሁን እንደተለመደው ገለጥ ገለጥ አድርጋችሁ ኢዮብ ምዕራፍ 22 ቁጥር 4 ናውጡ። መጽሐፈ ኢዮብ ምዕራፍ 22 ቁጥር 4ን ተመልከቱ። ወዳጆች ብዙ ክርስቲያኖች የሚታመኑት በራሳቸው ጥበብና ማስተዋል እንጂ በክርስቶስ አይደለም። በየሁድ ጠዋታ ዘውትረን ቤተ ክርስቲያን ስለሄድን ወይም በተለያዩ መንፈሳዊ ስብሰባዎች ስለተካፈልን ለእግዚአብሔር ውለታ እንደዋልንለት ማሰብ የለብንም። በመጀመሪያ ደረጃ እኛ ማን እንደሆነ ማወቅ ይጠበቅብናል። ለማንኛውም ነገራችን ደግሞ በእግዚአብሔር ተደጋፊዎች መሆናችንን አንዘንጋ። ማን ወይም ምን እንደሆን እግዚአብሔርን ለማሳመን እላይታች ከመአለት ይልቅ አይኖቻችንን በርሱ ላይ ብቻ እናሳርፍ። ቁጥር 4 እንዲህ ይላል፣ እርሱንስ ስለፈራ ይዘልፋልን? ወደ ፍርድስ ካንተ ጋር ይገባልን? ይላል ኢዮብ ፍጹም እንደነበር እግዚአብሔር ራሱ መስክሮለታል። ይሁን እንጂ እግዚአብሔር ይህን ያለው በሚያቀርበው መስዋዕት አማካይነት ከርሱ ጋር የነበረውን ግንኙነት ያስተካከለ ሰው መሆኑን ለማመልከት ብቻ እንደነበር በፍጹም መዘንጋት የለብንም። ኢዮብ ለወንድ ልጆቹና ለሴት ልጆቹ መስዋዕት ያቀርብ ነበር። እስቲ ከቁጥር 5 እስከ 7 ያለውን ደግሞ አንድ ላይ እንመልከት። ክፋትስ የበዛ አይደለምን? ለኃጢአትህም ፍጻሜ የላትም። የወንድሞችን መያዣ በከንቱ ወስደሃል፣ የርዘኞቹንም ልብስ ዘርፈሃል፣ ለደካማ ውሃ አላጠጣህም፣ ለራብተኛም እንጀራ ከልክለሃል ይላል። እዚህ ላይ ኤልፋዝ ማለፍ ያልነበረበትን ክልል እንዳለፈ መመልከት ይቻላል። በጣም የሚገርመው ደግሞ ብዙ ክርስቲያኖችም እንዲሁ መግባት በሌለባቸው ጉዳይ ውስጥ ጣልቃ ይገባሉ። ማለፍ የሌለባቸውን ክልል ጥሰው ያልፋሉ። ችግርና መከራ ኢዮብ ላይ ሲመጣ ሰዎች ምናልባት በሕይወቱ አንድ ግልጽ ያልሆነ ኃጢአት ይኖር ይሆናል ሲሉ አሰቡ። ይህ ነው የሚሉት ነጥብ ሲያጡ ደግሞ ማማትና ማንሾካሸክ ጀመሩ። ለችግሩ ምክንያት ሊሆን ይችላል ብሎ ያሰቡትን መላና ምክንያት ሁሉ መደርደር ጀመሩ። አንዳንዶቹም ጥቃቅኑን ነገር ከመጠን ይልቅ አተልቀውና አግዝፎ ለማሳየት ሞክረዋል። እዚህ ላይ ኤልፋስ ሲያድርግ የምንመለከተው ይህንን ነው። ያሰበውን የመሰለውንና የተሰማውን ሁሉ ኢዮብ ላይ ከመናገር ወደኋላ የሚል ሰው አልነበረም። ሆኖም ስለ አንዱ ነገርስ እንኳ በርግጠኝነት መናገር አልቻለም። ተራሜትና ሉባልታ ነበር የሚደረድረው። ይህ አቀራረብ በፍጹም ኢዮብን ሊረዳው አልቻለም። እንዲያውም ስለ ራሱ እንዲከላከልና ራሱን ጻድቅ እንዲያደርግ ምክንያት እንደሆነው እንመለከታለን። እግዚአብሔርን ከማጽደቅ ይልቅ ኢዮብ ራሱን አጸደቀ። ከቀረበበት ክስ በሙሉ ነጻ መሆኑን ኢዮብ በሚገባ ያውቃል። እንደዚያ ከሆነ ደግሞ ምናልባት ችግሩ ራሱ እግዚአብሔር ላይ ሳይሆን እንደማይቀር አስቧል። ምርጫው ይሄ ነው። የኤልፋዝ ክስና ወቀሳ ኢዮብን ወደዚህ አይነቱ ማጠቃለያ ሲያመጣው እንመለከታለን። ከቁጥር 8 እስከ 11 ያለውን ስፍራ ተመልከቱ። በክንድ የበረታ ምድርን ገታ፣ ከበርቴውም ሰው ተቀመጠባት፣ መበለቲቱን አንዳች አልባ ሰደሃታል፣ የዳደጎችም ክንድ ተሰብሯል። ስለዚህ አሽክላ ከቦሃል፣ ድንገተኛ ፍራትም አናውጧል። እንዳይታይ ብርሃን ጨለማ ሆነችብ፣ የዎችም ብዛት አሰጠመ ይላል። የኢዮብ ኃጢአቶች እነዚህ ከላይ የተዘረዘሩት እንደሆኑ ኤልፋዝ በልበ ሙሉነት ይናገራል። እግዚአብሔር ከላይ ሆኖ እንደሚመለከትና ተገቢውንም ቅጣት እንደሚሰጠው ኢዮብን ያስጠነቅቃል። እግዚአብሔር ይላል በቁጥር 12 ላይ እግዚአብሔር በሰማያት ከፍ ከፍ አይልምን? ከዋክብትም እንዴት ከፍ ከፍ እንዳሉ ተመልከት ይላል። ኢዮብ ሆይ እነዚህን ነገሮች ስታደርግ እግዚአብሔር የማያይ መስሎህ ነበር፣ ግን እግዚአብሔር አይቶሃል። በሰላምና በርጋታ የምትኖር መስሎህ ነበር፣ አሁን ግን የጅህን ያገኘነው ይላል ቴማናዊው ኤልፋዝ። የክርክሩን አጠቃላይ ይዘት ስንመረምረው ኢዮብ ኃጢአት አድርጓል፣ አሁን ግን በኃጢአቱ ምክንያት እግዚአብሔር እየቀጣው ነው በሚለው ሐሳብ ዙሪያ የሚሽከረከር ሆኖ እናገኛለን። አንተም እግዚአብሔር ምን ያውቃል? በድግድግ ጨለማ ውስጥ ሆኖ ሊፈርድ ይችላልን? እንዳያይ የጠቆረ ደመና ጋርዶታል፣ በሰማይ ክበብ ላይ ይራመዳል ብላል ይላል። ቁጥር 13 እና 14ን ልብ ይሏል። ኢዮብ ሆይ አንተ አላየኸውም፣ እግዚአብሔር ግን አይቶሃል። ስላንተ ምንም የማያውቀው የለውም ነው የሚለው። እስቲ አሁን አለፍ ብለን ደግሞ ከቁጥር 15 እስከ 17 ያለውን ክፍል እናንብብ። በውኑ ኃጢአተኞች ሰዎች የረገጧትን የድሮይቱን መንገድ ትጠብቃለህን? ጊዜያቸው ሳይደርስ ተነጠቁ፣ መሰረታቸውም እንደ ፈሳሽ ውሃ ፈሰሰ። እግዚአብሔርንም ከኛ ዘንድ ራቅ፣ ሁሉንም የሚችል አምላክ ምን ሊያደርገን ይችላል አሉት ይላል። አሁንም ቢሆን ያው ድሮ የሰማነውን ያረጀ ክርክር ነው እየሰማን ያለ ነው። ቀደም ብለን እንደ ተመለከት ነው ይህ ሰው ማንኛውንም ነገር ከልምምዱ አኳያ ነው የሚመዝነው። እንዲህ ሲሆን ታይቶኛል፣ እንደዚያ እንደሚሆን ተሰምቶኛል ማለትን ያዘወትራል። ቀጥሎ ደግሞ ኤልፋዝ እጅግ የሚጠቅም ምክር ለኢዮብ ይሰጣል። ያም ሆኖ ግን የእርሱ ችግር ይህ ስላልሆነ ኢዮብን አልጠቀመውም። ቁጥር 21ን ተመልከቱ። አሁንም ከእርሱ ጋር ተስማማ፣ ሰላምም ይኑር፣ በዚያም በጎነት ታገኛለህ ይለዋል። ጥሪው መልካምና አስደሳች ጥሪ ነው። ለእያንዳንዳችን እግዚአብሔር የሚሰጠን ጥሪም ይህን የሚመስል ነው። ከአዲስ ኪዳን እንደምንረዳውም ጌታ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ በማለት ጥሪ ያቀርብልናል። ማቴዎስ ምዕራፍ 11 ቁጥር 28 መመልከት ይቻላል። ጳውሎስም እንዲሁ ወገኖቼ እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ ይላል። ሮሜ ምዕራፍ 5 ቁጥር 1ን ልብ ይሏል። ሮሜ ምዕራፍ 5 ቁጥር 1ን በኋላ ተመልከቱ። ካፉም ሕጉን ተቀበል፣ በልብህም ቃሉን አኑር፣ ሁሉን ወደሚችል አምላክ ብትመለስ ብትዋረድም ኃጢአትንም ከድንኳን ብታርቅ ይላል። ቁጥር 22 እና 23ን መመልከት ይቻላል። እነዚህ ሰዎች ያንኑ የበፊቱ አነጋገራቸው ነው የሚደጋግሙት። ኢዮብ ሆይ በሕይወት ስውር ኃጢአት አለ። ስለዚህ ኃጢአትን ተናዘዝና መንገድህን ከእግዚአብሔር ጋር አስተካክል ነው የሚሉት። ከእግዚአብሔር ጋር ምንም አይነት ግንኙነት የለህም ነው የሚሉት። እስቲ አሁን ደግሞ አለፍ ብለን ከቁጥር 24 እስከ 26 ያለውን ስፍራ እንመልከት። የወርቅን ዕቃ ባፈር ውስጥ የኦፊርንም ወርቅ በጅረት ድንጋይ መካከል ብትጥል ሁሉን የሚችል አምላክ ወርቅና የሚብለጨለጭ ብር ይሆንልሃል። የዚያን ጊዜ ሁሉን በሚችል አምላክ ደስ ይልሃል፣ ፊትህንም ወደ እግዚአብሔር ታነሳለህ ሲል ይናገራል። እግዚአብሔር የኢዮብ ጠላት እንደሆነ ነበር ኤልፋዝ የሚያስበው። በመሰረቱ ግን እግዚአብሔር የኢዮብ ጠላት አይደለም፣ አይሆንም። ዛሬ የብዙ ሰባኪዎች አስተሳሰብ ምን የሚመስል ነው? እግዚአብሔር የማንኛችንም ጠላት አይደለም ወገኖቼ። እንዲያውም በልጁ ሞት አማካይነት እግዚአብሔር ከሰዎች ጋር ታርቋል። ወደ እግዚአብሔር መምጣት የምንችለው በራሳችን ጥረት ሳይሆን በእግዚአብሔር መንገድ ነው። ኢየሱስ እኔ መንገድና ሕይወት እውነትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ብሏል። እኛም መምጣት ያለብን በዚህ እውነት መሰረት ነው። ራሱ ባዘጋጀው መንገድ ወደ እርሱ ስንመጣ እግዚአብሔር በመንፈሳዊ ባርኮት ይገናኘናል። ኤልፋዝ የእግዚአብሔር ተወካይ አይደለም። ንግግሩም ኢዮብን ከመጥቀም ይልቅ የሚያቆስል ሆኖ ነው የተገኘው። የተወደዳችሁ አድማጮቻችን እዚህ መጽሐፈ ኢዮብ ምዕራፍ 2 ጥናታችንን እዚህ ላይ እንገታና በቀረን ጊዜ ደግሞ ወደ ምዕራፍ 23 ተሸጋግረን ጌታ የሚናገረን እንመለከታለን። ከዚህ በመቀጠል መጽሐፈ ኢዮብ ምዕራፍ 23ንና ምዕራፍ 24ን አንድ ላይ በማድረግ እንመለከታለን። ሁለቱን ምዕራፎች ማለቴ ነው። አብይ ሐሳባቸውም የሁለቱም ምዕራፎች ማለቴ ነው ስለ ኢዮብ ሰባተኛ መልስ መግለጽ ነው። ቶሎ ቶሎ ጻፍ ጻፍ አድርጉ። በምዕራፍ 23 እና በምዕራፍ 24 የኢዮብን ሰባተኛ መልስ እንመለከታለን። ወዳጆቹ ላቀረቡለት ጥያቄ መልስ ሲሰጥ ለኢዮብ ይህ ሰባተኛ ጊዜው ነው። በጣም እግዚአብሔርን መናፈቁንም እንመለከታለን። እግዚአብሔር በወንፊት እያጠራው እንደሆነና በዚህም ፈተና ውስጥ እንደሚያሳልፈው ኢዮብ እየተረዳ እየመጣ ይመስላል። እስቲ ቀደም ብለን ከምዕራፍ 23 ቁጥር 1 እና 2 እንመልከት። ኢዮብም መለሰ እንዲህም አለ፣ ዛሬም ደግሞ የሐዘን እንጉርጉሮዬ ገና መራራ ነው፣ እጁ በለክሶ ጩኸቴ ላይ ከብዳለች ይላል። እናንተ ሰዎች ሁኔታዬን አይታችኋል፣ ማጉረምረሜንም ሰምታችኋል። ያም ሆኖ ግን ችግሬ በቃል መግለጽ ከምችለው በላይ ነው ይላል ኢዮብ። እርሱ ወዴት እንዳገኘው ምን ነው ባወቅሁ፣ ወደ ተቀመጠበት ስፍራ ምን ነው በደረስኩ ይላል። ቁጥር 3ን ይመለከቷል። ስለ ራሱ ለመናገር ከመፈለጉ የተነሳ ኢዮብ ወደ እግዚአብሔር ፊት መቅረብን ናፍቋል። ማንም ቢሆን በእግዚአብሔር ፊት የራሱን ጽድቅ መደርደር አይችልም። ሁላችንም በደለኞች ነን። ቆየት ብለን እንደምንመለከተው ወደ እግዚአብሔር ፊት ሲቀርብ ስለ ራሱ አልተማገተም፣ ራሱን ለማጽደቅም አልሞከረም። እንዲያውም አነጋገሩ ሁሉ ተለውጦ ነበር። እስቲ ቁጥር 4 እና 5ን እንይ። በፊቱ ሙግቴን አዘጋጅ ነበር፣ አፌንም በማስረጃ ሞላው ነበር፣ የሚመልስልኝም ቃል ምን እንደሆነ አውቅ ነበር፣ የሚለኝንም አስተውል ነበር ይላል። እግዚአብሔር ምን ሊመልስለት እንደሚችል እያሰበ ኢዮብ ይደነቃል። የት ወይም እንዴት ሊያገኘው እንደሚችልም ይጠይቃል። ወገኖቼ በፍጹም ልቡ እግዚአብሔርን የሚፈልግሉ እንደሚያገኘው ልነግራችሁ ወዳለሁ። እግዚአብሔር ይገናኛቸዋል። እናንተስ በዚህች ምሽት እግዚአብሔርን የሚፈልግ ልብ በእናንተ ውስጥ አለን? አዎ፣ እግዚአብሔር እንደ መሻታችሁ መጠን ይገናኛችኋል። እግዚአብሔር ይክበር ይመስገን። ከቁጥር 6 እስከ 9 ያለውን ስፍራ ደግሞ ተመልከቱ። በኃይሉ ብዛት ከኔ ጋር ይሟገት ነበርን? እንኳን ያደምጠኝ ነበርን? ቅን ሰው ከርሱ ጋር በዚያ ይከራከር ነበር። እኔም ከፈራጄ ለዘላለም ድን ነበር። እነሆ ወደፊት ሄዳለሁ፣ እርሱም የለም። ወደ ኋላም ሄዳለሁ፣ እኔም አላስተውለውም። ወደሚሰራበት ወደ ግራ ብሄድ አልመለከተውም፣ በቀኜ ይሰራል አላየውምም ይላል። እግዚአብሔር እዚህና እዚያ በመሮጥ አይገኝም ወዳጆቼ። እርሱ ከስትንፋሳችን ይልቅ ለኛ ቅርብ ነው። እግዚአብሔርን ለማግኘት ላይታች ሲል እንደነበር ነው ኢዮብ የሚነግረን። ቁጥር 10 ላይ እንዲህ ይላል፣ የምሄድበትን መንገድ ያውቃል፣ ከፈተነኝም በኋላ እንደ ወርቅ ወጣለው ይላል። በዚህ ወቅት ወገኖቼ በመጠኑም ቢሆን በኢዮብ ነፍስ ውስጥ ብርሃን የፈነጠቀ ይመስላል። ዓላማ ላለው ነገር እየተፈተንኩ ነው። ያ ዓላማ ግን ምን እንደሆነ አላውቅም፣ ልረዳውም አልችልም። ያም ሆኖ ግን በደረሰብኝ ነገር እግዚአብሔር ዓላማውን እየፈጸመ ነው ይለናል ኢዮብ። ወገኖቼ ፈተና ሰውን እንደሚያጠነክር በራሳችሁ ልብ ወይም ሕይወት ተገንዝባችሁ ይሆንን? ከዚህ ቀደም ያልነበራችሁን ሞራላዊ ብርታት አግኝታችሁበትም ይሆንን? በዚህ የወጀብና የማዕበል ወቅት የእግዚአብሔርን ጉልበትና ማጽናናት ተለማምዳችሁ ይሆንን? እግዚአብሔር ወገኖቼ በወጀብ ውስጥ አሳልፎ ወደቡ ላይ እንደሚያደርሰን እንጂ በፍጹም መከራ እንደማይነካን ቃል አልገባልን። ይህን ልብ በሉ። እግዚአብሔር በወጀብ ውስጥ አሳልፎ ወደቡ ላይ እንደሚያደርሰን እንጂ በፍጹም መከራ እንደማይነካን ቃል አልገባልን። ይህ ደግሞ ለክርስትና ሕይወታችን በቂ ነው። እግዚአብሔር ይክበር ይመስገን። ቁጥር 11 እና 12ን ተመልከቱ። እግሬ ወደ እርምጃው ተጣብቋል፣ መንገዱንም ጠብቄአለሁ፣ ፈቀቅም አላልኩም፣ ከከንፈሩ ትእዛዝ አልተመለስኩም፣ የአፉን ቃል በልቤ ሰውሬአለሁ ሲል ይናገራል። ኢዮብ የእግዚአብሔርን ቃል የሚፈልግ ሰው ነበር። የእግዚአብሔርንም ቃል ሲከተል እንደነበረ መገመት ይቻላል። ይሁን እንጂ የእግዚአብሔርን ቃል በተገቢ ሁኔታ አልተረዳም፣ ወይም እንዴት ቃሉን በትክክል መተርጎም እንደሚችል አላወቅም። በእግዚአብሔር ቃል ውስጥ ያለውን ነገር ሁሉ በማጥናት ብቻ ልንረዳው አንችልም። በልምምድ ብቻ የምናውቃቸው ነገሮች ይኖራሉ። ብዙዎቹን የእግዚአብሔር እውነቶችም በዚህ ሁኔታ ልንማራቸው ይገባል። ቀደም ብሎ ኤልፋዝ ከእርሱ ጋር ተስማማ በማለት ኢዮብን መክሮት ነበር። አሁን ደግሞ ኢዮብ እግዚአብሔርን ለማግኘት ያለውን ፍላጎት ሲገልጽ እንመለከታለን። ኢዮብ እግዚአብሔርን ባዳኝነቱ ያውቀዋል። በእርሱ ላይ የደረሰውን ሁኔታ ግን ማወቅ ወይም መረዳት አልቻለም። ስለዚህም ከወዳጆቹ ያጣውን መጽናናትና ረዴት ከሰማይ ከእግዚአብሔር ዘንድ ማግኘት ፈልጓል። ይህ ሁሉ ችግር የደረሰብህ የተሰወረ ኃጢአት ቢኖርብህ ነው በማለት ኤልፋዝ ኢዮብን አክስሎታል። ይህ ደግሞ ኢዮብን ይበልጥ ተከራካሪ እንዲሆን አድርጎታል፣ ለራሱ እንዲሟገትም አድርጎታል። እንዲያውም ለምንድን ነው እግዚአብሔር እኔ ላይ እንዲህ የጨከነው? ከኔ የባሱና የከፉ ሌሎች ወንጀለኞችን ግን አይቶ እንዳላየ ያልፋቸዋል በማለት ሌላ ጥያቄ እንዲያነሳ ምክንያት ሆኖታል። ከምዕራፍ 24 የምንመለከተውም እንግዲህ አድማጮቼ ይህንን ነው። የተወደዳችሁ አድማጮቻችን የዛሬውን ትምህርታችንን እዚህ ላይ እናጠቃልላለን። አስተያየት ወይም ጥያቄ ቢኖራችሁ ባካችሁ ደብዳቤዎቻችሁ ውድ የሆኑቱ የሚናፈቁቱ ከዚህ ከጠረጴዛችን ላይ አጥፉ ይያልን። እንግዲህ በዚህ በሚቀጥለው ዝማሬ የምንሰናበታችሁ
በቴክኒኩ አለማየሁ ዳዊት፣
ትምህርቱ በኩሌ ደግሞ እኔ አበበ ከበደ ወርቄ ነበርኩኝ። በነገው ምሽት ክፍለ ጊዜያችን እግዚአብሔር ወዶና ፈቅዶ እስክንገናኝ ድረስ ሰላም ሁኑ። እግዚአብሔር ደግሞ ቁርበታችንን ሁላችንን ባረፈበት ስፍራ ይገናኘን ጸጋውንም ያብዛልን ይያልን በሰላሙ እንሰናበታችኋለን ደና አደሩ።
ታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።